የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት የካቲት 4 2017 ዓመተ ምህረት ዝግጅታችን ጀመረ። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው የምሽቱን ዝግጅት እየመራው አብራችሁን ቆየው ኤደን ገረመው ነኝ። ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ደግሞ ስርጭቱን በማቀናበር አብሮን አለ። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ እየጋበዝን ለምሽቱ ያዝናቸውን ዝግጅቶች እናስተዋውቃችሁ። በሽረ እንዳስላሴ በአንድ መዝናኛ ስፍራ በተወረወረ የእጅ ቦምብ 17 ሰዎች ቆሰሉ። በሌላ በኩል በአማራ ክልል ቋራ ወረዳ 3 ሰዎች በኮሌራ በሽታ ሞቱ። አቶ ልደቱ አያሌው በሌላ አየር መንገድ ወደ ሀገራቸው ለመሄድ መዘጋጀታቸውን ገለጹ። የሚሉትና ሌሎች የሀገር ውስጥ እንዲሁም ዓለም አቀፍ ዜናዎችና ዘገባዎችን በምሽቱ ወደ እናንተ ለማድረስ ተዘጋጅተናል። እዚህ ስቱዲዮ ካጠገቤ አሉላ ከበደ ዓለም አቀፍ እንዲሁም የሀገር ውስጥ ዜናዎችን ወደ እናንተ ለማድረስ ይገኛል። አብራችሁን ታመሹ ዘንድ እንጋብዛለን። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያማሪክ የፌስቡክ ገጽና ድረገጽ ላይ ተከታተሉ ዘንድ እየጋበዝኩ ከዓለም ዙሪያ ወደ ተሰና
This is in the constitution and ይህ በሕገ መንግስቱ ውስጥ ያለና እንደ አውሮፓውያን የዘመን አቆጣጠር 1868 ከፕሬዝዳንቱ የማዘዝ ስልጣን ውጪ።
ሰላም ጤና ይስጥልኝ።
ወደ ዜናዎች ነው የምናልፈው።
ሰላም ጤና ይስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን አሜሪካ ውስጥ በመወለድ ዜግነት ከሚያሰጠው ግጋር በተያያዘ ትራምፕ የፈረሙት ፕሬዝዳንታዊ ትዕዛዝ በሶስተኛ ዳኛ ታግዷል። እስራኤላውያኑ ታጋቾች እስከ ቅዳሜ ድረስ ካልተለቀቁ በሐማስና በእስራኤል መካከል የተደረሰው ስምምነት እንዲፈርስ ፈቅዳለሁ አሉ ትራምፕ። የሱዳን ጦርነት በዓለም እጅግ የከፋው የሰብአዊ ቀውስ ሆኗል ሲሉ የአፍሪካ ህብረት ባለስልጣናት ተናገሩ የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። አሜሪካ ውስጥ በመወለድ ዜግነት ከሚያሰጠው ህግ ጋር በተያያዘ ትራምፕ የፈረሙት ፕሬዝዳንታዊ ትዕዛዝ በሶስተኛ ዳኛ ታግዷል። አሜሪካ ውስጥ በመወለድ ዜግነት የሚያሰጠው ይህ ህግ ያለ ህጋዊ ፍቃድ ወደ ዩናይትድ ስቴትስ የገቡ ሰዎች ለወለዷቸው ልጆች ተፈጻሚ እንዳይሆን የሚያደርገውን ፕሬዝዳንት ዶናልድ ትራምፕ የፈረሙትን ፕሬዝዳንታዊ ትዕዛዝ በማገድ የኒው ሃምፕሸር ክፍለ ግዛቱ የፌዴራል ዳኛ ጆሴፍ ኤን ላፕላንት በትላንትናው ዕለት በሰጡት ብይን ሶስተኛው ዳኛ ሆነዋል። በዩናይትድ ስቴትስ የሲቪል መብት ማህበራት ባቀረቧቸው ክሶች ትራምፕ የፈረሙትን ፕሬዝዳንታዊ ትዕዛዝ ህገ መንግስቱን የሚጥስና ከዋነኞቹ የአሜሪካ ህገ መንግስታዊ እሴቶች ውስጥ አንዱን ለመለወጥ የተደረገ ሙከራ ነው ሲሉ ተከራክረዋል። ኮዲ ዋፍሲ ዋና መስሪያ ቤቱን በዋሽንግተን ባደረገው አሜሪካን ሲቪል ሊበርቲ ዩኒየን በተባለው የዩናይትድ ስቴትስ የሰብአዊ መብት ተሟጋች ድርጅት የኢሚግሬሽን መብቶች ጉዳይ ምክትል ዲሬክተር ናቸው።
This is in the constitution and
ይህ በሕገ መንግስቱ ውስጥ ያለና እንደ አውሮፓውያን የዘመን አቆጣጠር 1868 ከፕሬዝዳንቱ የማዘዝ ስልጣን ውጪ እንዲሆን የተደረገ ነው። እንዳሻል ልንሟገት እንችላለን። ይሁን እንጂ ህጉ ያወላዳም እርምጃው ይህ ሕገ መንግስታዊና ህገወጥ ነው።
ዳኛው ላፕላንት ፕሬዝዳንታዊ ትዕዛዝ ተገቢ ነው ሲል የትራምፕ አስተዳደር ያቀረበውን መከላከያ አሳማኝ ሆኖ አላገኘሁትም ብለዋል። በአንጻሩ አስተያየት የተጠየቁ የአስተዳደሩ ጠበቆች ምላሽ ሳይሰጡ ቀርተዋል። ሆኖም የትራምፕ የሪፐብሊካን አስተዳደር ዜጋ ያልሆኑ ወላጆች የሚያፈሯቸው ልጆች በዩናይትድ ስቴትስ መንግስት ስልጣን ስር የማይውሉ ወይም የማይገዙ በመሆናቸው የዩናይትድ ስቴትስ ዜግነት መብት የላቸውም ሲል ይሞግታል። ላፕላንት ያሳለፉት ይህ ብይን ባለፈው ሳምንት በሲያትል ዋሽንግተን እና በሜሪላንድ ክፍለ ግዛቶች ውስጥ ሁለት ዳኞች ተመሳሳይ ውሳኔዎችን ማሳለፋቸውን የተከተለ ነው። እስራኤላውያኑ ታጋቾች እስከ ቅዳሜ ድረስ ካልተለቀቁ በሐማስና በእስራኤል መካከል የተደረሰው ስምምነት እንዲፈርስ እፈቅዳለሁ አሉ ትራምፕ። እስራኤላውያኑ ታጋቾች ጋዛ ውስጥ ታግተው የሚገኙት እነዚህ እስራኤላውያን ታጋቾች እስከፊታችን ቅዳሜ እኩለ ቀን ባለው ጊዜ ተለቀው ወደ አገራቸው ካልተመለሱ በእስራኤልና በሐማስ መካከል የተደረሰው የተኩስ አቁም ስምምነት እንዲሰረዝ ሐሳብ የሚያቀርቡ መሆናቸውንና የለየለት አደገኛ ሁኔታ እንዲፈጠር እንደሚፈቅዱ በመግለጽ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ትላንት ሰኞ አስጠንቅቀዋል። ትራምፕ ተከታታይ ፕሬዝዳንታዊ ትእዛዞችን ከፈረሙ በኋላ ለጋዜጠኞች አስተያየት በሰጡበት ወቅት ነው ይህን ያሉት። ይህ እንዲሆን እፈቅዳለሁ ምክንያቱም ያ የእስራኤላውያን ውሳኔ በመሆኑ፣ ነገር ግን በኔ በኩል ሁሉም ታጋቾች እስከ ቅዳሜ ከቀኑ 6 ሰዓት ድረስ ወደ ቤታቸው እንዲመለሱ ካልተደረገ ድረስ ያ በቂ ጊዜ ይመስለኛል፣ ስምምነቱን ሰርዙት እናም ያከትምለታል። የለየለት አደገኛ ሁኔታም ይፈጠራል፣ ቅዳሜ ከቀኑ 6 ሰዓት ላይ መመለስ አለባቸው ብለዋል። ትራምፕ አክለውም ዮርዳኖስና ግብጽ ከጋዛ ወደዚያ እንዲዛወሩ የሚደረጉትን ፍልስጤማውያን የማይቀበሉ ከሆነ ከዩናይትድ ስቴትስ የሚያገኙትን እርዳታ ሊይዙት እንደሚችሉ ተናግረዋል። የሱዳኑ ጦርነት በዓለም እጅግ የከፋው ሰብአዊ ቀውስ ሆኗል ሲሉ የአፍሪካ ህብረት ባለስልጣናት ተናገሩ። የሱዳኑ እርስ በርስ ጦርነት በዓለም እጅግ የከፋው ሰብአዊ ቀውስ ነው ሲሉ የገለጹት እነኚህ የአፍሪካ ህብረት ባለስልጣናት በዛሬው ዕለት በሰጡት አስተያየት በመቶ ሺዎች የሚቆጠሩ ህጻናትን ለተመጣጠነ ምግብ እጥረት እየዳረገ መሆኑን በመግለጽም አስጠንቅቀዋል። እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ 2023 አንስቶ በሱዳኑ ብሔራዊ ጦርና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰው ጦርነት ቁጥራቸው 12 ሚሊዮን የሚጠጉ ዜጎችን ማፈናቀሉን የአፍሪካ ህብረትና የዓለም አቀፍ ነፍስ አድን ኮሚቴ አስታውቀዋል። ቀውሱ የሰብአዊ ረድኤት ተደራሽነትን ከማስተጓጎሉን ባሻገር የምግብ እጥረትና ረሃብን አስከትሏል ያሉት ደግሞ በህብረቱ የሱዳን ጉዳይ ተከታታይ ቡድን ሊቀመንበር ሙሐመድ ኢብን ቻምባስ ናቸው። ኤክስ በተባለው ማህበራዊ ገጽ ላይ ባሰፈሩ ጽሑፍ ህጻናትና ሴቶች ያለማቋረጥ እንግልት ይደርስባቸዋል፣ አረጋውያንና ታማሚዎችም የህክምና እርዳታ አያገኙም ሲሉም አክለዋል። ይህም በዓለም ከሁሉ የከፋው ሰብአዊ ቀውስ አድርጎታል ብለዋል። በአፍሪካ ህብረት የህጻናት ደህንነት ተከታታይ ክፍል ባለስልጣን ዊልሰን አልሜዳ አዳኦም በበኩላቸው ኤክስ ላይ ባሰፈሩት ሌላ ጽሑፍ በ2024 ብቻ በተመጣጠነ ምግብ እጥረት ሳቢያ ለህክምና ሆስፒታል የገቡ ህጻናት ቁጥር ከቀደመው ዓመት በ44% መጨመሩን፣ በአጠቃላይም የህክምና እርዳታ የተደረገላቸው ህጻናት ከ431,000 በላይ መሆናቸውን አመልክተዋል። ይህ በእንዲህ እንዳለ እስካሁን መቋጫ ባልተበጀለት በዚህ ጦርነት ብሔራዊ ጦር የሀገሪቱን ምስራቃዊና ሰሜናዊ ክፍል ሲቆጣጠር፣ ፈጥኖ ደራሽ ቡድኑ በፊናው በድርቁ ክፉኛ የተጎዳውን አብዛኛውን የዳርፉር ክልል መቆጣጠሩ ይታወቃል። የተባበሩት መንግስታት ድርጅት በትላንትናው ዕለት ለአካባቢው የሚላከውን እርዳታ በማገድ ቡድኑን ወንጅሏል። የሱዳን እርስ በርስ ጦርነት እንዲያበቃ ብቸኛው መፍትሄ በሱዳናውያን መካከል የሚደረግ የፖለቲካዊ ውይይት እንጂ ወታደራዊ አማራጭ አይደለም ሲሉ ቻምባስ የህብረቱን እምነት ገልጠዋል። ክብራትና ክብራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። ሞዲ ለውይይት ዋይት ሀውስን ይጎበኛሉ። የህንዱ ጠቅላይ ሚኒስትር ራኔንድራ ሞዲ በንግድ በኢሚግሬሽንና በሌሎች ስልታዊ ጉዳዮች ለመነጋገር ዋይት ሀውስን ይጎበኛሉ። ከነገ ረቡዕ አንስቶ ለሁለት ቀናት በዋሽንግተን የሥራ ጉብኝት እንደሚኖራቸው የታቀደ ሲሆን በዩናይት ስቴትስ ጉብኝታቸውም ከዋሽንግተን ጋር አዲስና ተጨባጭ ያሉትን አጋርነት ምስረታ ያበስራል የሚል ተስፋ እንዳላቸው የኒው ዴልሂ ባለሥልጣናት ገልጠዋል። ሆኖም የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ቅድሚያ ከሚሰጧቸው ጉዳዮች መካከል ንግድና ኢሚግሬሽን አከራካሪ እንደሚሆኑም ተንታኞች ጠቁመዋል። የህንድ የውጭ ጉዳይ ሚኒስትር ቪክራም ሚስሪ ሲናገሩ ሞዲ ፕሬዚዳንት ትራምፕ ስልጣን በተረከቡ ሳምንታት ውስጥ የሚያደርጉት ይህ የዋይት ሀውስ ጉብኝት ህንድና ዩናይትድ ስቴትስ ያላቸውን ግንኙነት ጥንካሬና ዓለም አቀፍ አጋርነታቸውን ማሳያ ነው ብለውታል። ሞዲ ፈረንሳይ ላይ በመካሄድ ላይ በሚገኘው በሰው ሰራሽ አስተውሎት ዙሪያ ያተኮረ ጉባኤ ከተከታተሉ በኋላ ነገ ረቡዕ ዋሽንግተን እንደሚገቡ ተገልጧል። ትራምፕ በእጅጉ አግባብ ያልሆነ የቀረጥ አጠቃቀም ከሚከተሉ አገሮች አንዷ ናት ሲሉ ህንድን ቢተቹም አገራቸው የትራምፕን ስጋቶች ለማቅለል ዝግጁ መሆኗን የሚያሳዩ እርምጃዎች መውሰዷን ባለሥልጣናቱ አክለው አመልክተዋል። ትራምፕ ባለፈው ወር ከሞዲ ጋር በስልክ በተነጋገሩበት ወቅት ፍትሐዊ የሆነ የሁለትዮሽ የንግድ ግንኙነት መፈጠር አለበት የሚል ጥሪ አሰምተው ነበር። እንደ አውሮፓውያን የዘመን አቆጣጠር በ2023 ብቻ የ32 ቢሊዮን ዶላር ትርፍ ያስገኘለትና አጠቃላይ ልውውጣቸው 118 ቢሊዮን ዶላር የሚገመተው የሁለቱ ሀገሮች ንግድ ትልቋ ዩናይትድ ስቴትስ የንግድ አጋር ለሆነችው ህንድ ወሳኝ ነው ተብሏል። ህንድ ከዩናይትድ ስቴትስ ጋር ያላትን የጸጥታና የመከላከያ ግንኙነት ማጠናከር ሌላው የመሪዎቹ ትኩረት እንደሚሆንም የህንድ ባለስልጣናት ተናግረዋል። እንደ ጉዳዩ አዋቂ ተንታኞችም ማስተያየት የልዩ ጦር መሳሪያዎችና ቴክኖሎጂዎችን ግዢ ያካትታል። ፕሬዚዳንት ትራምፕ ህንድ ከዩናይትድ ስቴትስ የምትገዛውን የአሜሪካ ሰር ጦር መሳሪያዎች ግዢ መጠን እንዲያሳድጉም መጠየቃቸው ተዘግቧል። ጦሯን ለማዘመን ልዩ የጦር መሳሪያዎች የሚያስፈልጓትን ህንድ በአንጻሩ ለወታደራዊ ጦር መግዣ በምታወጣው ወጪ በዓለም ቀዳሚው ሀገር ናት። ለወትሮው ዋነኛ የጦር መሳሪያ አቅራቢዋ ከሆነችው ሩሲያ በተጨማሪ ከፈረንሳይ፣ እስራኤልና ዩናይትድ ስቴትስም በተመሳሳይ የጦር መሳሪያዎችን ትሸምታለች። በሌላ ተያያዥ ዜና ኢሚግሬሽን ሌላው ሁለቱን አገሮች የሚያሳስብና በመሪዎቹ ንግግር ትኩረት የሚሰጠው ጉዳይ መሆኑ ተጠቁሟል። ምንም እንኳን ህንድ በዩናይትድ ስቴትስ የሚኖሩ ህጋዊ መኖሪያ ፈቃድ የሌላቸውን ዜጎቿን ለመመለስ ዋሽንግተን በምትወስደው እርምጃ ለመተባበር ዝግጁ መሆኗን ይፋ ብታደርግም ቁጥራቸው 104 የሚደርስ ህጋዊ የመኖሪያ ፈቃድ የሌላቸው ህንዳውያን ባለፈው ሳምንት በዩናይትድ ስቴትስ ወታደራዊ አውሮፕላን ተጭነው ወደ ህንድ እንዲመለሱ በተደረገበት ወቅት ለአርባ ሰዓታት እጃቸው የፍጥኝ ሳስሮ እንደነበር የሚገልጹ ዘገባዎች በህንድ ተቃዋሚ ፓርቲዎች ዘንድ ከፍተኛ ተቃውሞ ማስነሳታቸው አይዘነጋም። ክብራትና ክብራን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሰንን አሉላ ከበደን እናመሰግናለን። ስርጭቱን በማቀናበር ኤልያስ አስማረ፣ የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባዮ ገበያው፣ እንዲሁም ደግሞ ዋና አዘጋጅ ጽዮን ግርማና እኔ ኤደን ገረመው መሰናዶውን በመምራት አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ወዳደረግነው አብይ ርዕሳችን እንሻገር። ዛሬ የካቲት 4 ቀን 2017 ዓ.ም ተመረጠ ከጧቱ 2 ሰዓት አካባቢ በኦሮሚያ ክልል ምስራቅ ወለጋ ዞን ጉዳያ ቢላ ወረዳ ልዩ ስሙ ኢፋቢያ በተባለ ቦታ ላይ በደረሰ የትራፊክ አደጋ 43 ሰዎች ህይወታቸው ማለፉና የ42 ሰዎች ደግሞ ለአካል ጉዳት መዳረጋቸውን የጉያ ቢላ ወረዳ አስተዳደር አቶ ሽብሩ ጸጋይ ለአሜሪካ ድምጽ ተናግረዋል። አደጋው ከሆሮ ጉድሩ ወለጋ ሻምቡ ከተማ ወደ አዲስ አበባ ሲጓዝ የነበረ የህዝብ ትራንስፖርት አገልግሎት የሚሰጥ ተሽከርካሪ ፍሬኑ በመበጠሱ መንገድ ጥሶ ገደል በመግባቱ እንደሆነ ኃላፊው ተናግረዋል። ፀሐይ ዳምጠው ተጨማሪ አላት።
በኦሮሚያ ክልል ምስራቅ ወለጋ ዞን ጉደያ ቢላ ወረዳ ልዩ ስሙ ኢፈብያ በተባለ ቦታ ላይ በደረሰ የትራፊክ አደጋ 43 ሰዎች ህይወታቸው ማለፉንና 42 ሰዎች ከባድ ጉዳት እንደደረሰባቸው የጉደያ ቢላ ወረዳ አስታወቀም። የወረዳው አስተዳዳሪ አቶ ሽብሩ ጸጋይ አደጋው የደረሰበት አውቶቡስ 85 ተሳፋሪዎችን ይዞ እንደነበር ለአሜሪካ ድምጽ ተናግረዋል። ዛሬ ጠዋት 2 ሰዓት ከ45 ገደማ ከሻምቡ ከተማ 65 ኪሎ ሜትር ላይ በሚገኘው የምስራቅ ወለጋ ዞን ጉደያ ቢላ ወረዳ ወደ አዲስ አበባ 85 ሰዎች አሳፍሮ ይጓዝ የነበረ የህዝብ ማመላለሻ አውቶቡስ ተገልብጦ የሰዎች ህይወት ማለፉን የወረዳው አስተዳዳሪ አስታውቋል። የወረዳው አስተዳዳሪ አቶ ሽብሩ ጸጋዬ ማምሻውን ለአሜሪካ ድምጽ በሰጡት ቃል አውቶቡሱ ከአቅም በላይ በመጫኑ በወረዳው ኢፈብያ በተባለ ስፍራ ላይ ያለውን መንገድ ለመዞር ሲሞክር የተሽከርካሪ ፍሬን ባለመታዘዙ አደጋው መከሰቱን አብራርተዋል።
አውቶቡሱ ከሆሮ ጉድሩ ወለጋ ሻምቡ ከተማ 85 ሰዎችን አሳፍሮ ነበር ወደ አዲስ አበባ ሲጓዝ ነበረው። ከአቅም በላይ ስለጫነ በምስራቅ ወለጋ ጉዳያ ቢላ ወረዳ ልዩ ስፍራው በያ የተባለ መታጠፊያ ሲደርስ የተሽከርካሪ ፍሬን ባለመታዘዙ ተገልብጦ 43 ሰዎች ወዲያውኑ ሲሞቱ 42 ሰዎች ከባድ አካል ጉዳት ደርሶባቸዋል። የሟቾች ቁጥር ሊጨምር ይችላል። ግማሾቹ ወደ ባክ ሆስፒታል ሻምቡና ወደ አዲስ አበባ የሄዱ ሰዎችም አሉ።
አቶ ታደለ ዴርሳ የሆሮ ጉድሩ ወለጋ የቀይ መስቀል ድርጅት ቅርንጫፍ ኃላፊ በበኩላቸው የይድረሱልን ጥሪ እንደደረሰ አምቡላንስ ወደ አካባቢው ልከው በህይወት የተረፉ ሰዎች ወደ ህክምና ተቋማት እያደረሱ እንደነበር ተናግረዋል።
ያራ ባላንድራቪካ ተቀበይ ትሬ አምቡላንሲን ወልዳ
ዛሬ ጠዋት አራት ሰዓት አካባቢ ነው ወደ ድርጅታችን የድረሱልን ጥሪ ስልክ ደረሰን። ከሻምቡ ከተማ ወደ አዲስ አበባ ሰዎችን አሳፎ የተጓዘ የነበረ አውቶቡስ ጉዳያ ቢላ ወረዳ ላይ መገልበጡን ተነገረን። አምቡላንስ ልከን እርዳታ ስናደርግ ቆይተናል። ወደ ባኮ ሻምቡና አዲስ አበባ ሆስፒታል በህይወት የተረፉ ሰዎችን የድርጅታችን ተሽከርካሪዎች ከቀይ መስቀል ለአምቡላንስ ተቀናጅቶ ሲንረዳ ነበር። በጣም አሳዛኝ አደጋ ነው።
የጉዳያ ቢላ የትራፊክ ፖሊስ አባል መሆናቸውን የጠቀሱትና ስማቸውን ለመግለጽ ፍቃደኛ ያልሆኑት ለአሜሪካ ድምጽ በስልክ እንደተናገሩት የተሽከርካሪው የመጫን አቅም 62 ሰዎች ሲሆን ከአቅም በላይ በመጫኑ ለአደጋው መንስኤ ነው ብለዋል።
የሰሌዳ ቁጥሩ 12661 ኢቲ የሆነ ታታ የህዝብ ማመላለሻ አውቶቡስ መነሻውን ሻምቡ ከተማ የሆነው ዛሬ ማልዳ 2 ሰዓት ከ45 ደቂቃ ላይ ጉዳያ ብላ ወረዳ ኢፋ ቢያ አካባቢ ላይ ተገልብጦ የሰዎች ህይወት አልፏል። ገሚሶቹ ደግሞ ከባድ የአካል ጉዳት ደርሶባቸው ወደ ተለያዩ የህክምና ተቋማት ተወስደዋል።
በአደጋው ህይወታቸው ያለፈ ሰዎች ቤተሰቦች ለማግኘት የአሜሪካ ድምጽ ያደረገው ጥረት ለጊዜው አልተሳካም። በህይወት የተረፉ ሰዎችንም ማግኘት አልተቻለም። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
የተከታተላችሁት ለምሽቱ ያዝነውን አብይ ዘገባ ነበር። የትንታኔው መጽሔት ዝግጅቶች ይቀጥላሉ። በሽረ እንዳስላሴ በአንድ መዝናኛ ስፍራ በተወረወረ የእጅ ቦምብ 17 ሰዎች ቆሰሉ። በትግራይ ክልል ሽረ እንዳስላሴ ከተማ በአንድ መዝናኛ ስፍራ ትላንት ሰኞ ምሽት በተወረወረ የእጅ ቦምብ 17 ሰዎች ላይ ቀላልና ከባድ ጉዳት መድረሱን የከተማዋ የጸጥታ ቢሮ አስታውቋል። የጽህፈት ቤቱ ኃላፊ አቶ በሪሁ አይዳይ አንድ የአስር ወር አዳጊ እና 3 ሴቶች መጎዳታቸውን ገልጸው በጥቃቱ የሰው ህይወት እስካሁን ድረስ አለማለፉንም አስታውቋል። ሙልጌታ ጽብሃ ዘገባለሁ።
በትግራይ ክልል ሽረ እንዳስላሴ ትላንት ሰኞ የካቲት 3 ቀን 2017 ዓ.ም ምሽት ላይ አንድ ሰዓት ተኩል አካባቢ ሐረግ መናፈሻ ተብሎ በሚታወቅና ወጣቶች በሚያዘወትሩበት ቦታ በተወረወረ የእጅ ቦምብ በሰዎች ላይ ጉዳት መድረሱን የከተማዋ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ በሪሁ አይዳይ ለአሜሪካ ድምጽ ተናግረዋል።
በተወረወረው ቦምብ 17 ሰዎች ናቸው የተጎዱት። 3 ሴቶችና አንድ የአስር ወር ህፃን ይገኙባቸዋል። ይህ በከተማችን ያጋጠመ ያልተለመደ ተግባር ነው።
የመዝናኛ ቤቱ ባለቤት አቶ ባራፊ ሀጎስ እንደሚባሉና ማንነቱ ያልታወቀ ሰው ካሁን በፊት ብር እንዲሰጣቸው በተደጋጋሚ በስልክ ይጠይቃቸው እንደነበረና ይህንንም ካልፈጸመ ወደ ስራ ቦታቸው ቦምብ እንደሚወረውር ይዝትባቸው እንደነበረ ለፖሊስ ማስታወቃቸው አቶ በሪሁ ገልጸዋል።
እንቅፋቱን ሆነና ብሎ ስትምጥራይ ነዳይ
ለእኛ የማጣራት ሂደቱን ያከበደው የስልክ ልውውጦችን መረጃ ከቴሌ ለማግኘት ከፌዴራል ብቻ ነው የሚገኘው። ከጦርነቱ በፊት የደዋዮችን አድራሻ ይሁን የስልክ ልውውጥ ፖሊስ ከአካባቢው ቴሌ ያገኝ ነበር። አሁን ግን ይህ ቀርቷል።
በዚህ ምክንያት የደዋይም ሆነ ድርጊቱም ፈጽሟል ተብሎ የተጠረጠረው ሰው ማንነት ማወቅ እንዳልተቻለ አስረድተዋል። በቦታው በተመሳሳይ ከሶስት ሳምንታት በፊት ጥር 12 ቀን 2017 ዓ.ም ምሽት ላይ ቦምብ ተወርውሮ እንደነበረ ገልጸው በሰዎች ላይ ጉዳት እንዳልደረሰ ተናግረዋል። እስካሁን በጉዳዩ የተጠረጠሩ 2 ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ መሆኑን አስታውቀዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
በአማራ ክልል ቋራ ወረዳ 3 ሰዎች በኮሌራ ወረርሽኝ ሞቱ። በአማራ ክልል በምዕራብ ጎንደር ዞን ቋራ ወረዳ ልዩ ስሙ በርሜል ጊዮርጊስ በተባለ የጸበል ስፍራ እንደገና ባገረሸ የኮሌራ ወረርሽኝ 3 ሰዎች መሞታቸውን የአማራ ክልል የህብረተሰብ ጤና ኢንስቲትዩት አስታውቋል። አስቴር ምስጋናው ዘገባላት።
የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ ለአሜሪካ ድምጽ እንደተናገሩት ከታህሳስ 25 ቀን 2017 ዓ.ም ምረት ጀምሮ በጸበል ስፍራ በተደጋጋሚ በተከሰተ የኮሌራ ወረርሽኝ 3 ሰዎች መሞታቸውንና ከ200 በላይ የሚሆኑ ሰዎች በወረርሽኙ ተይዘው በጤና ተቋማት ክትትል እየተደረገላቸው እንደሚገኝ ተናግረዋል።
ያው በርካታ ባይሆኑም አንድም ሁለትም በየቀኑ አንዳንድ ቀን ዜሮ ይሆናል። አንዳንዴ 3 4 5 10 ያለ የተንጠባጠበ ትናንት 5 እንደገና ማን ተመዝግቧል። በአጠቃላይ ከታህሳስ 5 ጀምሮ እስከ ትናንት ወደ 223 ማን እና 3 ሰዎች ደግሞ የታቸው አልፏል።
የምዕራብ ጎንደር ዞን ጤና መምሪያ የህብረተሰብ ጤና አደጋዎች መከላከልና መቆጣጠር አስተባባሪ አቶ አህመድ አሊ በበኩላቸው ወረርሽኙ አፋጣኝ ምላሽ ሊሰጠው እንደሚገባ አሳስበዋል።
በጣም እየሰጋን ነው። ምክንያቱም አሁን የሚመጣው ትልቅ 40 ጾም አለ። ለ40 ጾም ደግሞ ሰው በብዛት ወደ ጠበልም ወደዛም በዛ ስለሚንቀሳቀስ እንቅስቃሴዎች ወዛ ስለሚጨምሩ ስጋት አለብን። ዝሮ ዝሮ አንድም ኬዝ ቢሆን ኮሌራ እንዲከሰትም እንዲኖርም የማይፈለግ በሽታ ስለሆነ ኬዙ ትንሽ ነው ተብሎ አይወሰድም።
የአውሮፓ ህብረት የአስቸኳይ አደጋዎች መከላከያ ቢሮ በአማራ ክልል እንደገና ባገረሸው የኮሌራ በሽታ የሶስት ሰዎች ህይወት ማለፉን አስታውቋል። የበሽታው መነሻ ቋራ ወረዳ ውስጥ የሚገኝ በርሜል ጊዮርጊስ የሚባል የጸበል ቦታ እንደሆነ የጠቀሰው ቢሮ ጸበሉን ለመጠቀም ከሌሎች የክልሉ አካባቢዎች በርካታ ሰዎች ስለሚሄዱ በሽታው የመስፋፋት እድሉ ከፍተኛ ነው ብሏል። በክልሉ የሚካሄደው ግጭት ለረድኤት ድርጅቶች እንቅስቃሴ እክል እንደሆነ ቢሮ ተክሷል። ዋና ዳይሬክተሩ አቶ በላይ በዛብህ እንደሚሉት ከታህሳስ 25 ቀን 2017 ዓ.ም ምረት ጀምሮ እስከ ትላንት የካቲት 3 ቀን ድረስ በየቀኑ የበሽታው ተጠቂ በጤና ተቋማት እየተመዘገበ እንደሚገኝ ገልጸው የጸበል ስፍራው በትንሹ ለ30 ቀናት ካልተዘጋ ወረርሽኙ ከክልሉ አልፎ በአገር አቀፍ ደረጃ የከፋ ጉዳት ሊያደርስ እንደሚችል ስጋታቸውን ገልጸዋል።
እዛ አካባቢ መጠባበቅ ችግር አለ። ትምህርት ላለመቀበል እዛው ጸበሉ ቦታ ላይ ያሉ ሰዎች እና ሰውን ከተለያየ ከአዲስ አበባ ጭምር ከባህር ዳር ከጎንደር እንደዚህ ከተለያየ ቦታ በአውቶቡስ ተጭኖ ወደዛ እንዲሄድ የሚያደርጉ ኤጀንቶቹ ወኪሎች ይሄ ነገር እንዲቋረጥ ያለመፈለግ ሁኔታ አለ። በግልጽ ማለት ነው ጸበሉ ቦታ የሚያስተባብሩ ሰዎች ከሃይማኖት ተቋም አንጻር ጠቅላይ ቤተ ክህነት ማገዝ የእነሱን መመሪያ መቀበል አለባቸው። ታች ዛ ጸበል ቦታ ያሉ ሰዎች ማለት እኛ እንደ ህብረተሰብ ጤና ኢንስቲትዩት እና እንደ ሙያ የምንመክረው በሽታው ቢያንስ ለ30 ቀን ዜሮ ከሆነ በኋላ አገልግሎትን ተመታቶ እንደገና ማስጀመር ይቻላል ነው የመጀመሪያው አማራጭ። ሁለተኛው ሙሉ በሙሉ ሰው ይህንን አውቆ ለተወሰነ ጊዜ እንዲቆም ነው እኛ የምንመክረው ማለት ነው።
የሚመለከተው የመንግስት አካላትም ትብብር እንዲያደርግ ጥሪ አቅርበዋል።
ደብዳቤ ጽፈናል ለትራንስፖርትና ሎጂስቲክስ ቢሮ፣ ለባህልና ቱሪዝም ቢሮ ደብዳቤ ጽፈናል። በርካታ ሰዎች በባስ በአውቶቡስ እየተጫኑ ስለሚሄድ እንዲቆም ካላደረግም በሽታውን እዛ ዜሮ ማድረግ አይቻልም ማለት ነው።
የምዕራብ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀ አላፍ ቆሞስ አባ ኃይለ ማርያም ያሳይ ስለ ጉዳዩ ተጠይቀው የጤና ባለሙያዎች ወረርሽኙ አሳሳቢ ነው፣ ጸበሉ መዘጋት አለበት ካሉ እንዘጋለን ብለዋል።
በዚህ ልክ እየገፋ ከሆነ እኛ ዝም ብለን አናይም። 2015 ልም ላይ ጸበሉን ያቆም ነው እኛ ነን። አሁንም እናቆመዋለን። ግን ስናቆመው የዞኑ ጤና መምሪያ አለ፣ የዞኑ መንግስት አለ ራሱን ችሎ። በአጠቃላይ ግን ኮሚቴው ነው አሁን በአጭር ጊዜ ሳምንታል ሙላን የተዋየን ኮሚቴውን እያዋቀርን ያለ ነው። አሁን
ከ2015 ዓ.ም ጀምሮ በክልሉ በባህር ዳርና በጎንደር ከተማ እንዲሁም በኦሮሞ ብሔረሰብ አስተዳደር ዞን ባቲ ወረዳ፣ ምዕራብ ጎንደር ዞን ቋራ ወረዳን ጨምሮ በተለያዩ አካባቢዎች በተለያየ ጊዜያት ወረርሽኙ ተከስቶ እንደነበር የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ ገልጸው በዚህም ከ90 በላይ ሰዎች መሞታቸውንና ከ4000 በላይ በወረርሽኙ ተጠቅተው በሕክምና ተቋም አገግመው መውጣታቸውን አስታውሰዋል። በወቅቱም ለአንድ ወር ያህል የጸበል ስፍራው ተዘግቶ እንደነበረም ጠቅሰዋል። ለአሜሪካ ድምጽ አስቴር ምስጋናው።
አቶ ልደቱ አያሌው በሌላ አየር መንገድ ወደ ሀገራቸው ለመሄድ መዘጋጀታቸውን ገለጹ። ፖለቲከኛው አቶ ልደቱ አያሌው ወደ ሀገር ቤት ለመመለስ ትኬት ቆርጬና አስፈላጊውን ሰነድ አሟልቼ አውሮፕላን ጣቢያ በሰዓቱ ቢገኝም የኢትዮጵያ አየር መንገድ እንዳልሳፈር ከለከለኝ ሲሉ ለአሜሪካ ድምጽ ተናግረዋል። የአየር መንገድ አትላንታ ቢሮ ኃላፊዎች ከዋናው ቢሮ እርሳቸውን ማስተናገድ እንዳይችሉ የክልከላ ትዕዛዝ እንደተሰጣቸውና ክልከላውን በአሜሪካ የኢትዮጵያ ኤምባሲ ማስነሳት ከቻሉ ብቻ እንደሚያስተናግዷቸው እንደገለጡላቸውም ተናግረዋል። አቶ ልደቱ ቀኑን ሳይጠቅሱ በሌሎች አየር መንገዶች ትኬት በመቁረጥ በቅርቡ ወደ ሀገራቸው ለመመለስ ማሰባቸውን ለአሜሪካ ድምጽ ጨምረው ተናግረዋል። በዚህ ጉዳይ ላይ የኢትዮጵያ አየር መንገድን በኢትዮጵያ በዩናይትድ ስቴትስ የኢትዮጵያ ኤምባሲንና የኢትዮጵያ ኢሚግሬሽንና ዜጎች አገልግሎት ኃላፊዎችን ምላሽ ለማካተት ያደረግነው ጥረት አልተሳካም። አስማማው የነው ዘገባለሁ።
በኢትዮጵያ ፖለቲካ ታሪክ ውስጥ ረጅም ዓመታትን ባስቆጠረ ተሳትፏቸው የሚታወቁት አቶ ልደቱ አያሌው በአሜሪካን ሀገር ሲከታተሉ የነበረውን ሕክምና ጨርሰው ወደ ኢትዮጵያ ለመመለስ ለጉዞ የመረጡት የኢትዮጵያ አየር መንገድ እንዳይሳፈሩ እንደከለከላቸውና በሌላ አየር መንገድ ወደ ሀገራቸው እንደሚመለሱ ተናግረዋል።
በቀጣይ የማደርገው ምንድነው? ሌሎች አየር መንገዶች አሉ ወደ ኢትዮጵያ በረራ የሚያደርጉ፣ በእነሱ ትኬት ቆርጬ ሀገር ይገባለሁ። ከፈለገ መንግስት መረጃ አለኝ ተጠረጥራለሁ ካለ ሊያስረኝ ይችላል። በህግ ለመጠየቅ ዝግጁ ነኝ። ንጽህናዬን አውቃለሁ። ንጽህናዬንም ስለማውቅ ነው መንግስት በዚህ ደረጃ ከሷለሁ ይያለ በሽብርተኝነት ወደ ሀገር የሚሄደው። ሙሉ በሙሉ በራሴ ስለምተማመን ነው። እና ደግሞ ሰላማዊ ታጋይ ስለሆንኩ እና ከኢሚግሬሽን ጋር ምንም የሚያያይዘው ነገር የለም። ፓስፖርት ነው ያለኝ፣ የታደሰ ፓስፖርት ነው። ስለዚህ ከዛ ደግሞ ኢትዮጵያ አላስገባም ብሎ ደግሞ ሊመልሰኝ አይችልም። ምክንያቱም ሌሎች መንግስታት ቪዛ ሳሊዝ ሊያስገቡኝ አይችሉም፣ መብታቸው ነው። ምክንያቱም የነሱ ዜጋ አይደለም። ኢትዮጵያ ግን ለመግባት ቪዛ ያስፈልገኝም፣ ፓስፖርት ብቻ ነው የሚያስፈልገኝ፣ ዜጋ መሆን ብቻ ነው የሚያስፈልገኝ። ይሄን ደግሞ አሟላለሁ እና ይሄ በእውነት በጣም የሚያስቅ የሚያስገርም የሚያሳዝን ነገር ነው እና መግባት አይቀርም፣ ኢትዮጵያ እገባለሁ። በሌላ አየር መንገድ ሄዳለሁ ግን ያሳዝናል። አንደኛ በጣም ስመጥር የሆነ የኢትዮጵያ አየር መንገድን ስማቆሸሽ ነው እንደዚህ አይነት ነገር ማድረግ። ምክንያቱም መንግስት ራሱ ህግ አላከብር ብሎ የኢትዮጵያ አየር መንገድን ህግ እንዲጥስ ነው እያደረገ ያለው።
አቶ ልደቱ ለረጅም ጊዜ አቆያቸውን ህክምና ጨርሰው ወደ ኢትዮጵያ ለመመለስ ትኬት ቆርጠውና አስፈላጊውን ሰነድ አሟልተው አትላንታ የሚገኘው አውሮፕላን ጣቢያ በሰዓቱ ቢገኙም የኢትዮጵያ አየር መንገድ እንዳይሳፈሩ እንደከለከላቸው ለአሜሪካ ድምጽ ተናግረዋል።
በዚህ ሀገር ጠዋት 3:30 ላይ ነበረ በረራዬ እና ያው የታደሰ ፓስፖርት ነው ያለኝ፣ ቫሊድ ነው። ትኬቴም አስቀድሞ የተረጋገጠ ወይም ኮንፈርም የሆነ ትኬት ነው ያለኝ። ስለዚህ ወጭም ቤትም ዓለም ታይቶ ስለማይታወቅ በረራ አከለከላለሁ ብዬ አላሰብኩም። እዛ ኢትዮጵያ አየር መንገድ በሰዓቱ ደረስኩ፣ ጠዋት ከጠዋቱ 12 ሰዓት እና እዛ ትኬት ኦፊስ ፍሮንት ዴስክ ላይ ያሉት ሰዎች ፓስፖርቴን ስሰጣቸው የቦርዲንግ ፓስ ለማግኘት ማለት ነው፣ ከዛ ትኬቴን ማግኘት አልቻሉም መጀመሪያ። ከዛ በኋላ የቆረጥኩት ትኬት ኮንፈርምድ መሆኑን ሪሲት ያለው መሆኑን ሳሳያቸው ሱፐርቫይዘር ጠርተው አነጋገሩ። ሱፐርቫይዘሯ ስትፈትሽ ውስጥ ላይ ያው ክልከላ የተጣለ እንደሆነና በአሜሪካ የኢትዮጵያን ኤምባሲ አነጋግሬ የተለየ ፈቃድ ካልተሰጠኝ በስተቀር ወደ ኢትዮጵያ እንዳልበር ክልከላ የተጣለብኝ መሆኑን ነገሩኝ ማለት ነው። ከዛ በኋላ ያው አሰራሩ ህገወጥ ስለሆነ እዛ ያለውን የኤሪያ ማናጀሩን ማነጋገር እንችል እንደሆነ ጠየቅኳቸው። ልጆቹ ፈቃደኛ ሆነው ማናጀሩን ጠሩልኝ። ማናጀሩም ያው መከልከሉን አሁን ዛሬ ነው ያየ ነው እና ያው የኢትዮጵያ አየር መንገድ ንብረትነቱ የኢትዮጵያ መንግስት ነው፣ ከዛ የመጣልን ትዕዛዝ ማክበር ነው የኛ ግዴታ፣ ሌላ የምናውቀው ነገር የለም። ስለዚህ ኤምባሲ አነጋግረህ የተለየ ነገር ካልተፈጠረ ወይም እንዲነሳልህ ካልተደረገ በስተቀር መብረር አትችልም አሉኝ። ያው ወደ ቤት የተመለሱ
የአየር መንገዱ አትላንታ ቢሮ ኃላፊዎች በነገሯቸው መሰረት ዋሽንግተን ዲሲ የሚገኘውን የኢትዮጵያ ኤምባሲ በስልክ ለማግኘት ጥረት ማድረጋቸውንና የሚመለከታቸው የኤምባሲ ኃላፊዎችን ማግኘት እንዳልቻሉም ገልጸዋል። የኢትዮጵያ መንግስት አቶ ልደቱ አያሌውን በሚያዝያ 22 ቀን 2015 ዓ.ም ለሽብር ተልዕኮ በህወሓት አደረጃጀት ውስጥ ተገኝቷል በሚል ፎቶአቸውን በመገናኛ ብዙሃን ካወጣቸው ታዋቂ ግለሰቦች መካከል አንዱ ናቸው። ይህ ቢሆንም እስካሁን ክስ እንዳልተመሰረተባቸው የሚናገሩት አቶ ልደቱ ወደ ኢትዮጵያ ለመሄድ የተነሱትም የሚከሰሱም ከሆነ በሀገራቸው ለመዳኘት በማሰባቸው ምክንያት እንደሆነም ይናገራሉ።
እንግዲህ እኔ ምንም የሰራሁት ወንጀል የለም። ሰላማዊ የፖለቲካ ታጋይ ነኝ። እርግጥ ነው ከተወሰነ ጊዜ በፊት ከአመት በፊት መንግስት በሽብርተኝነት ወንጀል ጠርጥሮኝ ወይም ደግሞ እንደሚፈልገኝ ይፋ አድርጓል በመገናኛ ብዙሃን። የመሰረተው ክስ ግን እስካሁን ድረስ የለም። እኔ ግን ንጽህናዬን ስለማውቅ እና ደግሞ በህግ መዳኘትን ስለማምን አገሬ ሄጄ የምጠየቀው ነገር ካለ በህግ እጠይቃለሁ። ነገር ግን ወንጀል የለብኝም፣ የተከሰስኩት ነገር የለም። ስለዚህ ወደ ውጭ ሀገር የመጣሁት ለህክምና ነው። ህክምናዬን አሁን ጨርሻለሁ፣ መመለስ አለብኝ በሚል ነው። እና ተጠያቂነትም ቢመጣ ተጠያቂ ለመሆን ነው የሄድኩት። እና በጣም የሚገርመው ነገር ይሄ ነው። በይፋ በመገናኛ ብዙሃን በሽብርተኝነት ወንጀል ፈልገዋለሁ ብሎ እኔም ሲናገር፣ እንደውም ከዛም አልፎ በኢንተርፖል ሁሉ አስይዤ ወደ ኢትዮጵያ እንዲመጣ አድርገዋለሁ ሲል የነበረውን ሰው እኔ በበጎ ፈቃድ በህግ ተማምኜ ወደ ኢትዮጵያ ሄዳለሁ ስል መከልከል በየትም ዓለም ተደርጎ አያውቅም። ምክንያቱም መብትም የለውም የኢትዮጵያ መንግስት እኔን ወደ ሀገር ቤት እንዳልገባ ለማድረግ። ምክንያቱም ዜግነቴ ኢትዮጵያዊ ነኝ፣ ሌላ ሀገር የለኝም።
አሁን የገለጹልኝን ጉዳይ በተመለከተ እየተከታተሉት ነበር? ምን ላይ ነው ያለው ጉዳዩ?
አዎ እከታተላለሁ። ጠበቃ ይዤ ያኔ ታስታውስ ከሆነ ህክምና ላይ ያለሁ እንደዚህ ክስ አቀርባለሁ ሲል መንግስት፣ በቃ መንግስት ክስ የሚያቀርብ ከሆነ ህክምናዬን ቢሆን አቋርጬ እሄዳለሁ፣ ክስ ካላቀረበ ግን ያው ህክምናዬን ጨርሼ በራሴ ጊዜ ነው የምመለሰው ነው ያልኩት። ያው ቃሌን አክብሬ አሁን ህክምናዬን ሲጨርስ ለመመለስ ነው። ግን ከጠበቃዬ ጋራ ክትትል እናደርጋለን። እስካሁን የተመሰረተብኝ ክስ የለም። ቤቴን ከመፈተሻቸው በመገናኛ ብዙሃን ከመናገራቸው ውጪ የደረሰም መጥሪያ የለም፣ የተመሰረተም ክስ የለም። ግን ክስም መስርተው ቢሆን ወንጀለኛን እንደውም ፈልገህ ትይዛለህ እንጂ አገሩ አይግባት። ህግ ካለ መንግስት ካለ ዜጋ ነኝ፣ በህግ የሚያስጠይቀኝ ነገር ካለ በህግ ይጠይቀኛል እንጂ ወደ ሀገር እንዳልገባ ሊከለክለኝ አይችልም። ማንም አገር የራሱን ዜጋ ወደ ሀገሩ እንዳይገባ ሊከለክል አይችልም።
በጉዳዩ ላይ የተጠቀሰው የኢትዮጵያ አየር መንገድ ዋና ቢሮ ኃላፊዎችን በዚህ ጉዳይ ምላሻቸውን በስልክ ጠይቀናቸው የነበረ ቢሆንም ጥያቄውን በኢሜይል እንድናቀርብና ምላሽ እንደሚሰጡ በነገሩ መሰረት የአሜሪካ ድምፅ ጥያቄውን ቢያቀርብም እስካሁን ምላሽ ባለመስጠታቸው ማካተት ሳንችል ቀርተናል። የአሜሪካ ድምፅ ከኢትዮጵያ አየር መንገድ በተጨማሪ ዋሽንግተን ከሚገኘው የኢትዮጵያ ኤምባሲ ምላሽ ለማካተት ጥረት አድርጎ የነበረ ቢሆንም በኢሜይልና በስልክ ያቀረብነው ጥያቄ ይህንን ዘገባ እስካጠናቀርንበት ድረስ ምላሽ አላገኘንም። በተመሳሳይ የፓስፖርት አገልግሎትን ጨምሮ ወደ አገር ውስጥ የሚገቡና የሚወጡ ሰዎች በተመለከተ ስልጣን ያለው የኢሚግሬሽንና ዜግነት አገልግሎት ኃላፊን ለማናገር ያደረግነው ጥረትም ሳይሳካልን ቀርቷል። የሁሉንም የመንግስት ኃላፊዎች ምላሽ የምናገኝ ከሆነ ለአድማጮቻችሁ የምናቀርብ መሆኑን ከወዲሁ እንገልጻለን። አቶ ልደቱ አያሌው ወደ አሜሪካ ለሕክምና ከመምጣታቸው በፊትም በኢትዮጵያ በእስር ላይ እንደነበሩ የሚታወስ ነው። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አድማጮቻችን ዘገባዎቻችን ይቀጥላሉ። የዩናይትድ ስቴትስ እና አውሮፓ ሀገራት አምባሳደሮች እና ተወካዮች በመቀለ ተገናኝተዋል። የዩናይትድ ስቴትስ፣ ብሪታንያ፣ ጀርመን፣ ጣሊያን፣ ፈረንሳይ እና የአውሮፓ ህብረት አምባሳደሮች እና ተወካዮች ከትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ እና ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይቷል። ስለዚህ ጉዳይ ማብራሪያ ልሰጠን በትግራይ ክልል የሚገኘው ዘጋቢያችን ሙልጌታ አጽብሀ በስልክ መስመር ላይ ይገኛል። ጤና ስጥልኝ ሙልጌታ፣ እንደምን አመሸ?
ጤና ስጥልኝ ኤደን፣ እንደምን አመሸሽ? አለን።
እስቲ እንግዲህ መግቢያዬ ላይ እንደገለጽኩት የዩናይትድ ስቴትስ እና የአውሮፓ ሀገራት አምባሳደር ተወካዮች በመቀለ ተገኝተው ዛሬ ከክልሉ ፕሬዚዳንት እና ከህወሓት ሊቀመንበር ጋር ውይይት አድርገዋል። ይዘቱና ሁኔታው ምን ይመስላል?
አመሰግናለሁ ኤደን። ዛሬ ማክሰኞ ወደ መቀለ ከተማ ሲገቡ ልዑካኑ በክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ጠዋት አቀባበል ተደርጎላቸዋል። ልዑካኑ ከትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋራም ተወያይቷል። መቀመጫው በአዲስ አበባ ያደረገ የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ዛሬ ማክሰኞ የካቲት 4 ቀን 2017 ዓ.ም የዩናይትድ ስቴትስ፣ ብሪታንያ፣ ጀርመን፣ ጣሊያን፣ ፈረንሳይ እና አውሮፓ ህብረት አምባሳደሮች እና ተወካዮች በፕሪቶሪያ የተፈረመውን ግጭት በዘላቂነት የማቆም ስምምነት አስመልክቶ ከክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ተገናኝተው እንደተወያዩ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በውይይቱ የፕሪቶሪያ ስምምነት በምልአት ባለመተግበሩ ተፈናቃዮች መመለስ እንዳልተቻለ ገልጸዋል። የትግራይ ችግርም መፍታት አልተቻለም ሲሉ ነው ለልዑካኑ ያስረዱት። በፕሪቶሪያ የተፈረመው ግጭት በዘላቂነት የማቆም ስምምነት ትግበራ ላይ አለ ያሉት ለውጦች እንዲሁም ለትግበራው የሚያጋጥሙ እንቅፋቶች አስመልክቶ የምናካሄዳቸው ውይይቶች ቅጥያ ነው ያሉት አቶ ጌታቸው በዚህ ውይይትም የሚያጋጥሙ ችግሮች መፍትሄ ለማበጀት ያግዛል ሲሉ ገልጸዋል። የስምምነቱ አንኳር የሆነው ተፈናቃዮች ወደ ቀያቸው የመመለስ ሁኔታም አለመፈጸሙ አሁን የገጠመን ችግር ነው ሲሉ ነው ፕሬዚደንቱ ያነሱት። በትግራይ በአሁኑ ጊዜ ያለው ፖለቲካዊ ቀውስም መነሻው ይህ ነው ሲሉ ነው አቶ ጌታቸው ያነሱት።
አመሰግናለሁ። እንግዲህ ሙልጌታ፣ ሌሎች ተወያዮች በተለይ ደግሞ ልኡካኑና አምባሳደሩ ለየት ባለ ሁኔታ ያነሷቸው ጉዳዮች ነበሩ ወይም በዚህ ጉዳይ ላይ የሰጡት ምላሽ ምን ይመስላል?
የልኡካኑን መሪ የብሪታንያ መንግስት አምባሳደር በኢትዮጵያ ዳረን ዊልች ነበሩ። እሳቸው ከአቶ ጌታቸው ረዳ ጋር በነበረው ውይይት ባነሱት በብዛት የተለያዩ ሀገራት አምባሳደሮችና ተወካዮች ወደ መቀለ የተጓዙት የፕሪቶሪያው ስምምነት በመልአት እንዲተገበር ካላቸው ፍላጎት ነው በማለት አስረድተዋል። ቁጥራችን ብዙ ሆነን እዚህ የመጣነው ግጭት በዘላቂነት ለማቆም የተደረሰው ስምምነት በተሻለ መልኩ ዓለም አቀፉ ማህበረሰብ እንዲተገበር እንደሚፈልግ ማሳያ ነው ሲሉ ነው የገለጹት። ስምምነቱን ደግፋለን፣ የስምምነቱ ትግበራ ብዙዎች እንደሚሹት በፍጥነት እየተተገበረ እንዳልሆነም እንረዳለን ነው ያሉት አምባሳደሩ። በዚህ ውይይትም ስለ ሁኔታው በተሻለ መንገድ ለመረዳት ያግዘናል፣ እንዲሁም ዓለም አቀፉ ማህበረሰብ ስምምነቱ ለመፈጸም የሚጠበቅበት እገዛ ለመለየት ያግዛል ሲሉ አንስተዋል። ልኡካኑ ቀደም እንደገለጽኩት ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋራም ተወያይቷል። የህወሓት በፌስቡክ ገጹ እንደገለጸው ህወሓት ዶክተር ደብረጽዮን በውይይቱ የፕሪቶሪያው ስምምነት በመልአት ባለመተግበሩ የክልሉ ህዝብ ስቃይ፣ መከራና እንግልት መቀጠሉና ተፈናቃዮች በመጠለያ ካምፕ እየተንገላቱ ይገኛሉ በማለት ነው ለልኡካኑ የገለጹት። የስምምነቱ መተግበር ለዘላቂ ሰላም ትልቅ ሚና እንዳለውም ዶክተር ደብረጽዮን አስረድቷል። ልኡካኑ በመቀለ ሰብአ ካሬ ተብሎ በሚታወቅ የተፈናቃዮች ካምፕ በመጓዝም ተፈናቃዮች ያሉበት ሁኔታ አይቷል፣ እንዲሁም ተወያይቷል። አምባሳደሮቹና ተወካዮቹ በመቀለ የነበራቸው ጉብኝትም አመሻሽ ላይ አጠናቀው ወደ አዲስ አበባ ተመልሰዋል። ሄደን አመሰግናለሁ።
እኔም በጣም ነው የማመሰግነው ሙልጌታ። እንግዲህ በቀጣይም የሚኖሩ ክስተቶችና ሁነቶችን እየተከታተልክ እንደምታደርሰን ሙሉ እምነቴ ነው። ለዛሬ ምሽት ግን ስለሰጠህን ማብራሪያ አመሰግናለሁ። መልካም ምሽት ይሁንልህ። አስከትለን የምናልፈው ወደ አፍሪካ ነክ ጉዳይ ነው። በዳርፉር የተፈናቃዮች መጠለያ ህጻናት በርሃብ እየሞቱ ነው። በሱዳን በምግብ እጦትና ተያያዥ በሽታዎች ምክንያት ሰዎች እየሞቱ ባሉባቸው ቢያንስ 5 ስፍራዎች ረሃብ መግባቱን የተባበሩት መንግስታት ድርጅት አውጇል። ከነዚህ ስፍራዎች መካከል አንዱ በግጭቱ ምክንያት ከበባ ውስጥ ያለውና በሰሜን ዳርፉር የሚገኘው ዛምዛም የተፈናቃዮች መጠለያ ነው። የአሜሪካ ድምጹ ሄነሪ ዊልኪንስ መጠለያቸውን ለቀው የወጡ ተፈናቃዮችን አነጋግሮ ያደረሰን ዘገባ እንግድ ወልዴ እንደሚከተለው ያቀርባል።
ስሙ እንዲጠቀስ ያልፈለገው ተፈናቃይ ከዛምዛም መጠለያ ወጥቶ ሱዳንን ከቻድ በሚያዋስነው ድንበር ላይ ከሚገኘው ሌላ የተፈናቃዮች መጠለያ ደርሷል። በሰሜን ዳርፉር ከሚገኘው የዛምዛም መጠለያ ጀምሮ ያለውንና አስቸጋሪውን 340 ኪሎ ሜትር ርቀት መንገድ የተጓዘው በእግሩ ነው። መጠለያው ረሃብ የሚታይበትና ከሱዳን ሰራዊት ጋር በመዋጋት ላይ ባለው የፈጥኖ ደራሽ ኃይሉ ከበባ ውስጥ የሚገኝ ነው። ተፈናቃዩ ለደህንነቱ ሲል ስሙ እንዲጠቀስ አልፈለገም።
والله مسكن زمزمዛ الودي دانا دو
በዛምዛም እየሆነ ያለው አሳዛኝ ነው። ፍንዳታዎቹ ሰውን እየጨረሱ ነው። ገንዘብ የለም፣ ምግብ የለም። አንዳንዴ በቀን አንድ ጊዜ ነው የምንበላው።
እርሱና በዛምዛም መጠለያ የሚገኙ ሌሎች የማህበረሰብ አባላት በረሃብ ተጎድተው የሞቱ 25 ህጻናትን እንደቀበሩ ያወሳል። ተመድ እንደሚለው የዳርፉር የተወሰነው ክፍል በረሃብ ተመቷል። ይህም በዓለም ከ7 ዓመታት ወዲህ የመጀመሪያው ረሃብ የታወጀበት ስፍራ ያደርገዋል። የረዴድ ቡድኖችና ነዋሪዎች እንደሚሉት 300 ሺህ ተፈናቃዮችን የያዘው መጠለያ በፈጥኖ ድራሽ ኃይሉ ተደጋጋሚ የከባድ መሳሪያ ድብደባ ይደርስበታል። የፈጥኖ ድራሽ ኃይሉ ጃንጃዊድ ከተሰኘው ሚሊሻ የተወለደ ነው። ስሙ እንዲጠቀስ ያልፈለገውና ወደ ቻድ ከሸሹት ውስጥ አንዱ የሆነው ሌላው ተፈናቃይ ይህን ይላል።
በፈጣኑ በእኛ ጃንጃዊድ ማወጥሩ መሐለል ማዘዋል።
መጀመሪያ እዚህ ስንመጣ የሰብአዊ ድርጅቶች ስላሉ ደህንነታችን የተጠበቀ የሚሆን መስሎን ነበር። ጃንጃዊድ ጥቃት የሚፈጽምባቸው አልመሰለንም ነበር፣ ግን አጠቁ።
ተፈናቃዩ ጨምሮ እንዳለው አዛውንቶችና ህጻናት ቀድመው ከሚሞቱት ውስጥ ናቸው።
ቢዛት ያኔ አያዛ አስኩባር ያኔ
አዛውንቶች እና ህፃናት ይበልጥ የተጋለጡ ናቸው። በምግብና ህክምና ጦትና ምክንያት በርካታ ቤተሰቦች ልጆቻቸውን አጥተዋል።
የዓለም ምግብ ፕሮግራም በበኩሉ እንዳለው ረሃብ የተከሰተው በግጭት ምክንያት ነው። ሌኒ ኪንዝሊ በሱዳን የፕሮግራሙ የኮሙኒኬሽን ኃላፊ ናቸው።
And I think the main point is, you know, this is a man-made conflict in this country.
ዋናው ነጥብ እንደሚመስለኝ ይህ ሰው ሰራሽ ግጭት ነው። ስለዚህ ረሃቡም ሰው ሰራሽ ነው። መፍትሄውም ሰው ሰራሽ ብቻ ነው ሊሆን የሚችለው። እዚህ ያለው ሁኔታ በአለም ለረጅም ጊዜ ያልታየ ረሃብ ከመፍጠሩ በፊት ለሰባዊ ፍይታ ሲባል ግጭቱ መቆም አለበት።
በቻድ ለሚገኙ ተፈናቃዮች ምግብ በማዳረስ ላይ የሚገኘው ተመድ እንደሚለው በዳርፉር የሚታየው ረሃብ በያዝነው የፈረንጆች አመት አጋማሽ ላይ ወደ ተጨማሪ 5 ክልሎች ሊስፋፋ ይችላል። ሄንሪ ዊልኪንስ ከቻድ ለላከው ዘገባ እንግዶ ሊነኝ ዋሽንግተን ዲሲ።
ትራምፕ በብረታ ብረትና አሉሚኒየም ላይ 25% ቀረጥ ጥለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በብረታ ብረትና አሉሚኒየም ላይ ትላንት ሰኞ 25% ቀረጥ መጣላቸው ያነጋገረ ነው። በቀረጡ በጣም የሚጎዱት ለአሜሪካ ዋናዎቹ የብረታ ብረትና አሉሚኒየም አቅራቢ የሆኑት ካናዳና ሜክሲኮ ሊሆኑ እንደሚችሉም ተመልክቷል። ትራምፕ ንግድን በሚመለከት እየወሰዱ ያሉት እርምጃ ከዋናዋ ከዩናይትድ ስቴትስ ተቀናቃኝ ከቻይና በኩል የበረታ ነቀፌታን አስከትሏል። የአሜሪካ ድምጽ የዋይት ሃውስ ዘጋቢ አንታ ፖል ያጠናቀረችው ዘገባ ዝርዝሩን ይዛል። ቆንጆታዬ ታቀርባለች።
ፕሬዚዳንት ዶናልድ ትራምፕ የንግድ ጦርነቱን ቀጥለዋል። ትናንት ሰኞ ከውጪ በሚገቡ ብረታ ብረትና አሉሚኒየም ላይ የ25% ቀረጥ እንደሚጣል ይፋ አድርገዋል።
of making America rich again.
ይሄ ትልቅ እርምጃ ነው። ትልቅ እርምጃ ነው። አሜሪካን እንደገና ሀብታም የማድረግ እርምጃ ተጀምሯል።
ትራምፕ የንግድ ወይም የኮመርስ ሚኒስትር አድርገው የሾሟቸው ሃዋርድ ለትኒክ የተጣለውን ቀረጥ አስመልክተው የሚከተለውን አስተያየት ሰጥተዋል።
You are the president who's standing up for the American steel worker and I am
እርሶ ለአሜሪካ የብረታ ብረት ሰራተኞች የቆሙ ፕሬዝዳንት ነዎት። እጅግ በጣም አድናቂ ሆነኝ። ከጎኖ በመቆሜ በጣም ትልቅ ደስታ ይሰማኛል።
የፕሬዝዳንቱ የንግድ ጉዳዮች አማካሪው የቀረጥ እርምጃው የሀገር ውስጥ አምራቾችን እንደሚረዳና ለሀገሪቱ ምጣኔ ሀብት እንዲሁም ለብሔራዊ ደህንነቷም ጠቃሚ እንደሚሆን ተናግረዋል። በተጣለው ቀረጥ በይበልጥ የሚጎዱት ዋና ዋናዎቹ የብረታ ብረት ላኪዎች የሆኑት ካናዳ፣ ብራዚል፣ ሜክሲኮና ደቡብ ኮሪያ እንደሚሆኑ ነው የሚታመነው። ቤጂንግም በበኩሏ ትናንት ቀደም ብላ ፕሬዚደንት ትራምፕ ባለፈው ወር ለጣሉት የ10% የቀረጥ ጭማሪ አጸፋ ከዩናይትድ ስቴትስ በሚገቡ እቃዎች ላይ የጣለችው ከ10% እስከ 15% የሚደርስ የቀረጥ ጭማሪዋን ስራ ላይ አውላለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉዎ ጂያኩን
በንግድ ጦርነትና በታሪፍ ጦርነት ማንንም አሸናፊ አይሆንም። አሁን የሚያስፈልገው በተናጠል የራስን ታሪፍ ከፍ ማድረግ ሳይሆን በመከባበር ላይ የተመሰረተ ውይይት ምክክር ማድረግ ነው። ዩናይትድ ስቴትስ የተሳሳቱ አድራጎቶቿን እንድታስተካክልና የኢኮኖሚና የንግድ ጉዳዮችን ለፖለቲካ መሳሪያ ማድረግ እንድታቆም እናሳስባለን።
ፕሬዚደንት ትራምፕ በበኩላቸው ዩናይትድ ስቴትስን ተቀናቃኞቿ ብቻ ሳይሆኑ አጋሮቿም ጭምር ሲጠቀሙባት ኖረዋል ብለዋል።
We were being pummeled by both friend and foe alike.
ወዳጆቻችንም ጠላቶቻችንም ሲረባረቡብን ኖረዋል። ሀገራችን ብረታ ብረትና አሉሚኒየም ውጪ ሀገር ሳይሆን እዚሁ አሜሪካ ማምረት ያስፈልጋታል። የሀገራችን መጻይ ጣፈንታ ለመጠበቅ የኢንዱስትሪ ምርቷና ሌላውም ምርቷ በአያሌ 10 አመታት ታይቶ በማያውቅ ደረጃ እንደገና ማደግ አለበት።
በርካታ የመጣኔ ሀብት አዋቂዎች እንደሚሉት ቀረጥ ሲጨምር ሸማቾች ላይ የገበያ ዋጋ ያሻቅባል። የአቅርቦት ሰንሰለትና የሎጂስቲክስ መሆራንም ትራምፕ የወሰዱት እርምጃ ከፍተኛ የሆኑ የዓለም አቀፍ ፖሊሲ ጥያቄዎችን እንደሚያስነሳ ነው የሚጠቁሙት። በኦክላሆማ ስቴት ዩኒቨርሲቲ የሚያስተምሩት ሳንድሬ ሼራጎ በሰጡት አስተያየት
It's not clear what the, you know, whether this is a negotiating strategy.
ይህ
መደራደሪያ ስልት ይሁን ወይም ደግሞ ዘላቂ አቋም ይሁን ግልጽ አይደለም። አሁን ባለበት መልኩ ካናዳን፣ ሜክሲኮን እና ቻይናን ብቻ ነው የሚመለከተው ወይስ በመቀጠል የአውሮፓ ህብረትንም ይጨምራል? ከዚህ አልፎ ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካን ጨምሮ 12 ወይም 14 አባል ሀገራት ወዳቀፈው ወደ ብሪክስ ይስፋፋል?
እነዚህ ስጋቶች ይላሉ ፕሮፌሰር ሰንድሬ ሺራጎ፣ ሀገሮች የንግድ ግንኙነቶቻቸውን እንደገና እንዲያስተካክሉ ሊያደርጉ ይችላሉ። ያ ሲሆን ደግሞ አምራቹን ስጋት ላይ ሊጥል ይችላል።
የንግድ ድርጅቶች ሁኔታዎች አጠራጣሪ ሲሆኑ አይወዱም። ስለዚህ እንቅስቃሴያቸውን ያዝ ያደርጋሉ። ያ ሲሆን የምርት ስራ ይቀዘቅዛል፣ ቀረጡ ደግሞ የዋጋ ግሽበት ሊያስከትል ይችላል።
ሚሽጋኗ ዲትሮይት ከተማ ላይ መሰረቱን ባደረገው የዩናይትድ ስቴትስ የኦቶሞቢል ኢንዱስትሪ ውስጥ ያሉ ይህንኑ ስጋት ነው የሚያስተጋቡት። ግለን ስቲቨንስ ሚች ኦቶ የተባለው የሚሽጋን ኦቶሞቢል ኢንዱስትሪ ማህበር ዋና ስራ አስኪያጅ ናቸው። የሚከተለውን አስተያየት ሰጥተውበታል።
በድንገት የሚጣል ቀረጥ ብዙ ጥሩ ውጤት አይኖረውም።
ፕሬዚዳንት ዶናልድ ትራምፕ በታሪፍ ጉዳይ በሁለተኛው የስልጣን ዘመናቸው በከፍተኛ ፍጥነት ነው እየተንቀሳቀሱ ያሉት።
በብረታ ብረት ላይ ታሪፍ እንጥላለን፣ እሱንም ሰኞ ይፋ እናደርጋለን።
የዩናይትድ ስቴትስ የንግድ አጋሮችም በበኩላቸው የተጣሉት ቀረጦች የኦቶሞቢልና የመርከብ አምራቾችን እንዲሁም ሌሎችንም የዩናይትድ ስቴትስ ኢንዱስትሪዎችን ሊጎዱ እንደሚችሉ አስጠንቅቀዋል።
አድማጮቻችን እና ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት የካቲት 4 2017 ዓ.ም ዝግጅታችንን ነው። ከኛ ጋር ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ እንሻገር። ከልጅነቱ አንስቶ አንድ እግሩ አልታዘዝ ያለው መለስ ይዮብ አካል ጉዳተኛ መሆኑ ሌሎች መደገፊያ ያጡ አካል ጉዳተኞች ኢትዮጵያውያንን ከመርዳት አላገደውም። ከብዙ አመታት በፊት አንድ መንግስታዊ ያልሆነ ድርጅት በሰጠው ክራንች ድጋፍ ማደጉን የሚገልጸው ወጣቱ በአንድ ወቅት ድጋፉ በመሰበሩ ወድቆ ዳግም ተጎድቶ እንደነበረ ያስታውሳል። የናታን ዘብዲዮስ ቃለ መጠይቅ አድርጎለት ያሰናዳው ዘገባ በመቀጠል ይቀርባል።
መለስ ዮብ ከልጅነቱ ጀምሮም አንድ እግሩ የማይታዘዝለት አካል ጉዳተኛ ነው። በዚህ ምክንያት ለመንቀሳቀስ ድጋፊ መሳሪያ ያስፈልገዋል። የ33 አመቱ የሐዋሳ ከተማ ነዋሪ ከብዙ አመታት በፊት አንድ መንግስታዊ ያልሆነ ድርጅት በሰጠው ክራንች ድጋፍ ያደገው መለስ አንድ ቀን ድጋፉ በመሰበሩም ወድቆ ዳግም ተጎድቶ እንደነበር ያስታውሳል። በወቅቱም ለአንድ አመት ምንም ድጋፍ አልነበረውም። ዳግም ለመንቀሳቀስ የሚያስችለውን ክራንች ለማግኘትም አንድ አመት እንደፈጀበት በቁጭት ጊዜውን ያስታውሰዋል። በወቅቱ የነበረው ሁኔታም ሌሎች በተመሳሳይ ችግር ውስጥ ለሚያልፉ ሰዎች ድጋፍ ማድረግ የሚያስችል አዲስ ነገር ማቋቋም እንዳለበት እንደወሰነ ገልጿል።
እኔንም ክራንች ችግር ነው ሶዶ ክርስቲያን ሆስፒታል የሚገቡት። እዛ ሶዶ ክርስቲያን ሆስፒታል ገብቼም ደግሞ ዶክተር አንደርሰን የአጥንት ስፔሻሊስት በክራንች ምክንያት ከኢትዮጵያ ወጣለሁ አለ። ምክንያቱም እኔ ታካሚዎችን አክሜ ታካሚዎች ደግሞ ቆሞ ማይራመዱ ከሆነ ምንድነው ዩዝሌስ ነው አለ። ለምንድነው እንደዛ ያለበት? የሆነ ጊዜ ክራንች ኢትዮጵያ ላይ አንድ ቦታ ብቻ ነበር የሚገኘው፣ እሱም በፒኦሲ ላይ ጳውሎስ ሆስፒታል ላይ ነው። ከዛ ክራንች የለም ሲባል እንዴት ክራንች አይኖርም ታካሚዎቹ እኮ መራመድ አለባቸው ብሎ ተናደደ። ሁለት ነገር ነው እኔ ድርጅት እንዲያቋቁም ያደረገው፣ ሶስት ነገር። አንደኛው የኔ ክራንች መቸገር፣ ሁለተኛ ዶክተር አንደርሰን የመሰለኛው በኢትዮጵያ ደረጃ ወይ በአፍሪካ አንደኛ አጥንት ስፔሻሊስት ሆኖ ክራንች ከሌለ ከኢትዮጵያ ወጣለሁ ማለት ነው። ሶስተኛ ደግሞ እኔም እንደኔ ላሉ ለአካል ጉዳተኞች ስራ እድል ለምን አልፈጥርም ለምንስ የሚለው ነገር ነው። እዚህ ውስጥም አካል ጉዳተኛ የሆኑ ሰዎች አሉ።
በወላይታ ሶዶ ክርስቲያን ሆስፒታል በወገሻነት ተቀጥሮም ያገኘውን ገንዘብ ከሌሎች አብሮ እየሰሩ ካሉ ጓደኞቹ ጋራም በመቆጠብ ወደዚህ ስራ ማምራታቸውን ገልጿል። ቀደም ሲል በአዋሳ ከተማም መስሪያ ቦታ ተከራይቶ እንደ ዊልቸር፣ ክራንችና ሰው ሰራሽ እግሮችን በማምረትና በማቅረብ ስራ ተሰማራ። በኋላ ደግሞ ወደ ወላይታ ሶዶና ወደ ካምባታ ዞን ሀዳረው ከተማ እንዳስፋፉ ያስረዳል።
ቆይቼ እግዚአብሔር ረቱኝ የአካል ጉዳተኞች ጋር የማምረቻ ድርጅት አማኑኤል አቋቁም ያለው ከተቋቋመ በኋላ ቢያንስ 7-8 ሰዎች ከኔ ማህበር ውስጥ አካል ጉዳተኞች ያገቡታሉ። 2-3 ልጅ ይሄ ምንድነው አቅጣጫውን ቀይሯል። ክራንችና ዊልቸር ብቻ ሰው ሶሳይቲውን አመለካከት ራሱ ቀይሯል ድርጅት መቋቋሙ ማለት ነው።
መለስ ዛሬ የመንከሳቀስ ፈተናዎችን ብቻ አላሸነፈም ሌሎች አካል ጉዳተኞችም በማህበረሰብ አባላት ውስጥ በነጻነት መንከሳቀስ እንዲችሉ ኑሯቸውንም ቀላል አድርጎላቸዋል። በኢትዮጵያ በተለይ በገጠር አካባቢዎች ክራንችና ዊልቸር መግዛት ከባድ ነው። በመሆኑም የመግዛት አቅም ያላቸው ይሸጣሉ፣ ያልቻሉትም ደግሞ በነጻ ይሰጣቸዋል ብሏል።
በህይወት ያየሁት ክራንች ተሰብሮብኝ አንድ አመት ቆይቻለሁ። ክራንች ማለት ደግሞ ለሰው ልጅ እግር ነው። ዛሬ አሁን እዚህ ጋር በብዛት የተለያዩ ክራንቾች አሉ። እኔ ግን አንድ ክራንች አጥቻለሁ። አጥቼ እንጨት ነበረ። እንጨትን ነው በብረት ውስጥ አርጌ ስጠቀም የነበርኩት። አሁን ግን እውነት ለመናገር አንድ ሰው ዊልቸር ከተሰበረባቸው እኛ ጋር መጥቶ ማስተገን ይችላሉ። ሶዶ ያለ ሰው ከሆነ ሶዶ ማስተገን ይችላሉ። ቅርብ ጊዜ አሁን ስንጀምር እዛም ከምባታ አደሮ ላይ መጀመር ማስተገን ይችላሉ። ምንድነው እውነትም ችግር አለ። ምክንያቱም ክራንች ማለት ለአንድ ሰው እግር ነው። ዊልቸር ማለት ለአንድ ሰው እግር ነው። እኔ አሁን ይሄ ክራንች ከሌለ መኪናዬ ጋር መግባት አልችልም።
ድርጅታቸው አካል ጉዳተኞችን ጨምሮ ከ40 በላይ ለሚሆኑ ዜጎች የስራ እድል መፍጠሩን ገልጿል። ጸጋዬ አዲላ አካል ጉዳተኛ ሲሆን በመለስ ምክንያት የስራ እድል ከተፈጠረላቸው ወጣቶች ውስጥ አንዱ መሆኑን ተናግሯል።
ተመርቄ በቴሌኮች አልኩት። ከዛ ደውዬ ሲጠይ አሁንም ስራ አላገኘክም ምናምን ብሏል። አዎ አልኩት። ከዛ ስራ አጥቼ በቴሌኮች ብያለሁ። ተመርቄ ያለሁ ግን ስራ የለም ይገዳ ላይ ነው ምናምን ብሎ ስራ የለኝም አልኩት። ከዛ እሺ አሁንም እኔ ጋር መጥተህ ስቶር ኪፈርነቱ ትሰራለህ አለ። እሰራለሁ ችግር የለም። አሁን የአዋሳ መጥቼ አዋሳ ላይ እየሰራሁ ነው።
አክሎ አብርሃም የስራ እድል ከተፈጠረላቸው ውስጥ ሌላኛው ወጣት ነው።
እንደ አጋጣሚ ሌላ ሾፕ ነበር የምሰራው። ክፍያቸውም ያን አልነበረም። እዚህ ድርጅት ከመጣሁ በኋላ ብዙ እድሎችን አግኝቻለሁ። ምክንያቱም ብርም እናገኛለን። ስራም ብዙ አይነት ስራ ነው። አንዱን ቸር ተሰርቶ እስኪያልቅ ድረስ ብዙ ስራ ነው የምንሰራው። ይሄ ዊንቸር ሆኖ እስኪቆም ድረስ በጣም ብዙ አይነት መንገድ አለው። ጎማ አንስቶ ቸርኬት፣ እንደገና ይሄ ብረት ተበይዶ ምናምን በጣም ፕሮሰስ አለው እና ያን ሁሉ አብረን ነው እዚህ ግቢ ውስጥ። ያ የስራ እድሉ ሰፊ ነው።
መለስ በውድ ዋጋ በውጭ ምንዛሬም ወደ አገር ውስጥ የሚገቡትን እነዚህን መገልገያዎች በተመጣጣኝ ዋጋ እንደሚሸጥም ገልጿል። ለምሳሌ ከውጭ የሚመጣ አንድ አይነት ክራንች በ8000 ብር የሚሸጥ ሲሆን ያመረተውን ተመሳሳይ ምርት በ2000 ብር ብቻ ይሸጣል። አንድ ባለ 3 ጎማ ወንበር ከውጭ የሚመጣ እስከ 60000 ብር የሚሸጥ ቢሆንም እሱ ያመረተው አንድ ዊልቸር ከውጭ ከሚገባው በ2 እና በ3 እጥፍ ርካሽ በሆነ ዋጋ በ25000 ብር እንደሚሸጥ አስረድቷል።
ከውጭ የሚመጣ ዊልቸር ውድ ነው። ዶላር ይፈልጋል፣ ጊዜ ይፈልጋል። የኛ ዊልቸር ግን እዚሁ መስተካከል ይችላል። አበለብን ነው። ኤኒቲንግ ሜንቴን ማድረግ እንችላለን። ይሄ ልዩነት ስላለ መንግስትም መንግስታዊ የሆኑ ተቋማትም ከኛ ዊልቸር ቢገዙ እኛም ቢያበረታቱ የምለው ነገር። ምክንያቱም እኛ ጋር ሲገዙ ለከኔ ብቻ አይደለም የሚገዙት፣ ለአካሉተኛም ስራ እድል እየፈጠሩ ነው።
መለስ በራሴ ጥረት ይህንን ላድርግ እንጂ ድጋፍ ያሻኛል ብሏል።
መንግስት እንደ መንግስት ቦታ ሊሰጠን ይገባል። ምክንያቱም እኛ እየሰራን ያለ ነው ወይ ግል ነገር አይደለም ወይ ትንሽ ነገር አይደለም። የአካል ጉዳተኛ ችግር የሚፈታ ነገር ነው። የኔን ችግር፣ የወንድሜን ችግር የሚፈታ ነገር፣ የዛ የመንግስትን ችግር የሚፈታ ነገር ነውና የቦታ ችግር አለ። አሁን እንደምታየው ማለት ነው። አሁን ብዙ ዊልቸር ቢታዘዝልን አሁን ቦታ የለንም፣ ተከራይተን ቢሆን ራሱ። ስለዚህ መንግስት ይሄንን ማስተካከል አለበት። ሌላ ደግሞ ማሽነሪ ድጋፍም ቢያርግልን መልካም ነው። ምክንያቱም የሁለት ኤፍኤስአር የሚሆን የአርቲፊሻል እቃዎች አሉ እዚህ ስቶር ላይ። ስለዚህ እነዚህ እቃዎች ማሽን ብናገኝ ወደ እጀታ ይቀየራሉ።
መለስ ዋና አላማየም በኢትዮጵያ የአካል ጉዳተኞችን የመንቀሳቀሻ መሳሪያዎች ችግር መፍታት፣ ከቤታቸው ወጥተውም ንቁ ህይወት እንዲመሩ መርዳት ነው ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዘገባዎቻችንን እያገባደድን ነው። መንግስት በልዩ ልዩ የኢትዮጵያ አካባቢዎች የሚታዩትን አለመረጋጋቶች በሰላማዊ መንገድ እንዲፈታ ወጣቶች ጥሪ አቅርበዋል። ወደዛው ነው የምናልፈው።
አሁን እኔ ከዚህ በፊት ስሰራ የነበረው የሹፍርና ስራ ነው። ስሰራ በነበረበት ጊዜ ያው ሰላም ነበር፣ ጦርነት ምንም አልነበረም። አሁን ላይ ግን ጦርነት ስላለ ይህን ስራ ለማቆም ተገድጃለሁ። ይህንን ስራ እንዳቆም ያደረገኝ አንደኛው ነገር የአገር ጦርነቱ ነው፣ ረብሻው ማለት ነው። አሁን ደሴ በእርግጥ ያለንበት ነባራዊ ሁኔታ ሰላማዊ የሚባል ደረጃ ነው። ምንም አይነት ጦርነት እንትን ብለን አናውቅም። ግን በዙሪያው ቢያንስ 20-30 ኪሎ ሜትር ርቀን ጦርነቶች አሉ። እኔ ደግሞ የምሰራው ስራ ከደሴ የሚያስወጣ ስራ ነው፣ ሹፍርና ነው። ይህንን በማደርግበት ሰዓት በጣም ብዙ ጓደኞች ተገድለዋል፣ ሙተዋል ምናምን። ይሄ ነገር እያለ ይሄን ነገር ደፍሬ መስራት የማልችልበት ሁኔታ ውስጥ ነው ያለሁት። ይሄን ደግሞ በመሆኑ ስራ ፈትቼ ቁጭ ብያለሁ።
እንግዲህ ስለ ሰላም ስናወራ የሰላም እጦት እንደ ወጣት ወጥተን ገብተን የተለያዩ ስራዎችን በመስራት ራሳችንን የምንለውጥበት ሁኔታ ባለበት ልክት አሁን ላይ ባለው የሰላም ጦት ምክንያት ግን ከዚሁ ከከተማችን እንዳንንቀሳቀስና አብዛኛው ወጣት መንቀሳቀሻና ማረፊያ አጥቶ ሱስ ላይ እንዲወድቁ የሆነበት ሁኔታ ነው ያለውና ሰላም ከሌለ የትም ልንንቀሳቀስ የምንችልበት ሁኔታ የለም። እንደሚታወቀው ደሴ ከተማ ደግሞ ነባርና በጣም የቆየሽ ከተማ ከመሆኑ አንፃር በአቅራቢያው ያሉ የገጠር አካባቢዎችም የገጠር ከተማዎችን ጨምሮ የማህበረሰብ ፍልሰት ስለሚኖር ደሴ ከተማ ላይ ያለው የሥራ እንቅስቃሴዎችም ከሰው ብዛት አንፃር ማች ማድረግ ስላልቻለ ወጣቱ ያው ስራ አጥቶ ነው ቦዝኖ ይበልጥ ራሱን ጥሎ እንዲቀመጥ የሆነበት ሁኔታ ነው ያለው። እኔም እንደ ወጣትነቴ ደሴ ከተማ ላይ ወይም ደሴ አካባቢ ላይ ተወላጅ እንደመሆኔ በዚህ ሰዓት በርካታ ስራዎችን በመስራት ቤተሰብ ማስተዳደር ያለብኝ ነገር መሆን እንዳለበት ብናምንም ካለው የሰላም እጦት ምክንያት ግን ወደ ተለያዩ አካባቢዎች ተንቀሳቅሰን እንዳንሰራ የሆነበት ሁኔታ ነው ያለው። ያው ጦርነቱ እንደሚታወቀው አመታቶችን ያስቆጠረ ስለሆነ እንደልባችን ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ የህይወት ዋስትና የምንከፍልበት ዋጋ የምንከፍልበት ሂደት ስላለ አሁን ላይ ያው አብዛኞቻችን ከስራ ተፈናቅለን ምንንም ጭምር ማለት ነው ከነበርኩበት የስራ ገበታ ላይ ተነስቼ አሁን ላይ ደግሞ በምንም አይነት ስራ ላይ የማልተዳደርና ቤተሰቦቼ ጋር ሸሽቼ ተቀመጥኩበት ሁኔታ አለ ማለት ነው።
ይሄ ጦርነት የተነሳው ካለምንም ምክንያት አይደለም፣ የሆነ ምክንያት አለው። ይሄንን ምክንያት ደግሞ ሁሉም ሰው ተባብሮ የፖለቲካ አካሉ ከፊት ቀድሞ መፍትሄ ማበጀት ያለበት እሱ ነው ብዬ ነው የማምነው። ይሄንን ነገር ደግሞ ለመፍታት የኛ ኃላፊነት ሊኖር ይችላል፣ ግን የኛ ኃላፊነት ተከታይ ነው እንጂ ሊሆን የሚችለው ከፊት ቀዳሚ ሊሆን አይችልም። በሁለቱም ወገን ያለው ሳይድ የኛን እንትን የሚለን ነገር ስለሌለ ማለት ነው። እና ዋናው ትልቁ ነገር ምንድነው መሆን ያለበት የፖለቲካ ሰዎቹ ከፊት ሆነው እኛን አስከተለው ወጣቱን አስከተለው ፖለቲካዊ መፍትሄ እንዲያመጡ ማድረግ። ወጣት የሚጠብቀው ከፖለቲካ አመራሩ የፖለቲካ አመራሩ ሰላም ፈላጊ ሆኖ በንግግር ቢፈታው ባይነኝ እኔ የራሴ የሆነ አስተያየት። እኔ ፖለቲካ እውቀቱ የለኝም በርግጥ፣ ግን አሁን ይሄን ነገር ሊፈቱ የሚችሉ ነገሮች ከፖለቲካ አመራሮቹ ቢመጣ የፖለቲካ አመራሮቹ ደግሞ ቁርጠኛ ሆነው ይሄንን ነገር መስራት በትክክል ማለት ነው መሬት ላይ የወረደ ነገር ቢያደርጉ ከወሬ ያለፈው ሆኖ ማለት ነው ይሄን ነገር ማድረግ ቢችሉ ጥሩ ነው ባይነኝ። እና እነሱ ያው እኛንም ማሳተፍ ቢችሉ በትክክል መድረኩን ፈጥረውልን ይሄ ነገር ያው መፍትሄ ያመጣል ብዬ አስባለሁ። እስካሁን ባለው ነገር ወጣቱን የሚያሳትፍ ምንም አይነት መድረክ አልተመቻቸም። ይህን ነገር ደግሞ ሲመቻች ማንኛውንም ነገር ለማድረግ እኔ ብቻ ሳልሆን አብዛኛው ወጣት ዝግጁ ነው። ይህንን ነገር ለማድረግ እኛም ሁሉም ሰው ሰላም ፈላጊ ነው ብዬ ነው የማምነው። ጫካም ውስጥ አለ ኑሮ የሚዋጋውም እዚህም የፖለቲካውም ሰው። ይህንን ነገር በንግግር እንዲፈታ የኛ የወጣቶች ተሳትፎ ያው በእንትኑ እንዲሆን እኛም ተሳትፏችንን ለማድረግ ዝግጁ ነን። ግን እኛ ያው የሚያስፈልገው ነገር መድረኩ ተመቻችቶ እኛን የሚያሳትፍ ነገር ሲኖር
ሰላሙን ለማምጣት ዞሮ ዞሮ በአገር አቀፍ ደረጃ ያለው የመንግስት መዋቅር ላይ ያለው አካል ይሁን በውጭ የሚኖሩትም ኢትዮጵያውያኖች ይሁኑ ስለ ሰላም ብዙ እናወራለን። በድርድር መልኩ ይሁኑ በእርቀ ሰላም ይውረድ እንመካከር የሚለው ነገር አለ። ምንም ይሁን ምንም ግን እንደኔ ወይም እንደወጣት በእያንዳንዱ አካባቢ በድሮ በተለመደው አግባብ ባህላዊ ዘዴዎችን መጠቀም ብንችል ብዬ አስባለሁ። የሽምግልና የሀገር ሽማግሌዎች ባሉ ይሰጣሉ ብዬ አስባለሁ። ለምን አንደኛው ወንድሜ አንድ ሀቅ ይዞ ይታገላል፣ ይሄኛው ወንድሜ ሌላ ሀቅ ይዞ በሚለው አግባብ የሁለት ወንድማማቾች እልቂት ስለሆነ እሱን ለማስታረቅ ደግሞ ግዴታ ጦርነቱ ለውጥ እንደማያመጣ ረጅም ዓመት በእኛም ሀገር ብዙ ዓመት አስቆጠረ፣ በውጭ ዓለም ደግሞ በምንሰማውም ሌላ እልቂት ነው የመጣው። ስለዚህ የሃይማኖት አባቶች የሀገር ሽማግሌዎች ድሮ የነበረውን ወግና ባህል ይዘው ስለ ሀቅ ብለው ወንድማማቾችን ከሚዳሙ ይልቅ እናስታርቃቸው ብሎ መስዋዕትነት ቢከፍሉ ደስ ይለኛል።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
የተከበራችሁ አድማጭ ተመልካቾቻችን የነበረንን የዕለቱን ዘገባዎችና መሰናዶ እዚህ ላይ አጠናቀቅን። ሳስተናግዳችሁ የቆየሁት ኤደን ገርመው ከዋና አዘጋጇ ጽዮን ግርማ፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየሁ ገበያው፣ እንዲሁም ደግሞ ስርጭቱን በማቀናበር ኤልያስ አስማረና ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚህ ላይ ተሰናበታለሁ። ጤና ይስጥልኝ።